ግራንድ አፍሪካ ራን ወይም ደግሞ ታላቁ ሩጫ በዋሽንግተን ዲሲ በሚል መጠሪያ የሚታወቀው አመታዊ የጎዳና ላይ ሩጫ ውድድር በቨርጂኒያ ግዛት አሌክዛንድሪያ ከተማ ቅዳሜ ዕለት ተካሂዷል። ዝግጅቱን ታድመናል።
ዘርዘርብዬም ለማናገር እንደሞከርኩት ደስታቸውን እየገለጽ ነው ያሉ
የሰማችኋቸው በዚህ መሰናዶ አዘጋጅ ሆንስን ዶክተር ጋሻው አብዛነው በዚህ ዙሪያ በመሽቱ ዘገባ ይኖረናል። የቲያትርና የፊልም ባለሙያ እንዲሁም ደግሞ መምህርና የሲኒማ ጋለሪ የማህበራዊ ሚዲያ የመወያያና የትስስር መድረክ መስራች ከሆነው ኤልያስ ማዳጋም በመሽቱ ቆይታ ይኖረናል። ስፖርትና ሰዓት እንዳፈቀደም ደግሞ ሙዚቃም የምናቀርብላችሁ ይሆናል። ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የዕለተ ሰኞ ጥቅምት 7/2015 ዓ.ም የጋቢና ዴይ መሰናዶው ከአሁን ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። ከኛ ጋር ቀጣዮቹን ደቂቃዎች 30 ደቂቃዎች አብራችሁን ታምሹ ዘንድ በአክብሮት የምንጋብዛችሁ ኤደን ገረመው መሰናዶውን በመምራት ኤልያስ አስማረ በድምፅና ምስል ምህንድስና ነው ከመላው የአሜሪካ ድምፅ ዘጋቢዎች ባለሙያዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን ነው። አብራችሁን ነው መግቢያችን ላይ እንዳስተዋወቅ ነው ዝግጅታችንን የምንጀምረው በግራንድ አፍሪካ ራን ወይም ደግሞ ታላቁ ሩጫ በዲሲ በሚል መጠሪያ የሚታወቀው አመታዊ የጎዳና ላይ ውድድርን በተመለከተ ነው። ይህ ውድድር ቅዳሜ ዕለት በቨርጂኒያ ግዛት አሌክዛንድሪያ ከተማ ተካሂዷል። ይህንን ስፖርታዊ ክንውን ሀብታሙ ስዩም ተከታትሎታል።
ቅዳሜ ማለዳ በስፖርታዊ ትጥቅ ደምቀው ሰውነታቸውን በሀገርኛ ሙዚቃዎች የሚያፍታቱት እኒህ ትውልደ ኢትዮጵያውያንና አሜሪካውያን የአመታዊው የስፖርትና የበጎ አድራጎት መድረክ ታዳሚዎች ናቸው። የዘንድሮው ታላቅ ሩጫ በዲሲ ግራንድ አፍሪካን ረን ተሳታፊዎችን ለማበረታታት በአካል ከተገኙት የመንግስት ባለስልጣናትና እውቅ ኢትዮጵያን መካከል በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለና ኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚደንት ምክትል ኮሚሽነር አትሌት ደራርቱ ቱሉ ለተወዳዳሪዎች የእንኳን ደህና መጣችሁ መልእክት አስተላልፈዋል።
አብሮነት ይቻላል በሚል መፈክር ለሚካሄደው ሩጫ በመካከላቸው በገኝቴ በጣም ደስ ይለኛል። የተሳካ ሩጫ እንዲሆን እመኛለሁ። መልካም ቀን።
እኔና ጓደኞቼ ከእናንተ ጋር ለመሮጥ እዚህ ስለተገኘን አምባሳደርን ጨምሮ ሌሎች እንግዶችን ጨምሮ በጣም ደስ ይለናል። እንወዳቸዋለን። አብረን እንሮጣለን። አብረን ለኢትዮጵያ ሰላም ደግሞ እንቆማለን። አብሮነት ይሻላል በሚል መሪ ቃል የተዘጋጀው የግራንድ አፍሪካ ራን አዘጋጆችን ዶክተር ጋሻውን፣ ሌሎችን ክሩ፣ ጋዜጠኞች፣ የሚዲያ ባለሙያዎች በሙሉ በጣም እናመሰግናለን። የተባረከ ቀን ይሁንልን፣ ተቀደሰ ቀን ይሁንልን። ሰላም ለኢትዮጵያ ለሁል ጊዜ። ኢትዮጵያችን ሁሌም እናታችን፣ የምንወዳት የምንመካባት ሀገራችን። ሰላም ለኢትዮጵያ ሁል ጊዜ እላለሁ። አመሰግናለሁ።
አትሌት ደራርቱ ቱሉና ቀነኒሳ በቀለን ጨምሮ አራት የኦሎምፒክ ባለክብሮች፣ ታዋቂ የኪነ ጥበብ ሰዎች በታደሙበት በዚህ ክንውን ላይ በርከት ያሉ ትውልደ ኢትዮጵያውያንና አሜሪካውያን ተሳትፈዋል። 5 ኪሎ ሜትሮችን በሚያካልለው በዚህ ውድድር በአዋቂ ወንዶች አብርሃም ስሜ፣ አሸናፊ ከተማና ግርማ ኢላላ ተከታትለው በመግባት ባለድል ሆነዋል። በአዋቂ ሴቶች ጋዲሴ ደሪባ፣ ገዛሽን ገመዳና ቁጥሬ ዱለቻ ከአንድ እስከ ሶስተኛ ያለውን ደረጃ በመያዝ ውድድሩን በአሸናፊነት ደምድመዋል። በሕፃናት ዘርፍ ወንዶች ዮናታን ዳዊት ውድድሩን በአንደኝነት ሲያጠናቅቅ ዮናታን ንጉሴና ናትናኤል ቢንያም የሁለተኛና ሦስተኛ ደረጃን ይዘው አጠናቀዋል። በሴቶች አርሴማ ጸጋዬ፣ ኤልናታ ቀነኒሳና ኤልሳማ ቀነኒሳ ከአንደኛ እስከ ሦስተኛ ደረጃን በመያዝ በዚህ ዓመት የአሸናፊዎች መዝገብ ላይ ስማቸውን አስፍረዋል። በአዋቂ ወንዶች ውድድር ባለድል የሆነው አብርሃም ስሜ ስሜቱን እንዲያጋራን ጠይቄዋለሁ።
እንዳጠቃላይ እንደዚህ አይነት ውድድሮች የምዘጋጅ ከሆነ ሌላ ፕሮፌሽናሉ አትሌቶችም ተጋብዞበት የተሻለ ውድድር ማድረግ ከተቻለ ይሄ ድል ብመቻች የተሻለ ነው። እኔ አጋጣሚ ነው እዚህ ቤተሰብ አስመዝግቦኝ እና ስለዚህ ይሄን አጋጣሚ ማግኘት ደስተኛ ኢንተርናሽናል ውድድሮችን ተወዳድር ያለው ያው በኢትዮጵያ ስር ማለት ነው። ስለዚህ ያው ጥሩ ውጤት አለ።
የተወሰኑትም ጥቀስልን ለአድማጮች።
እስካሁን ከሩጡት በ2018 የዩዝ ኦሎምፒክ አፍሪካ ላይ አልጀርስ ላይ አሸንፋለሁ እንዲሁም አርጀንቲና ላይም የወርቅ ሜዳሊያ አግኝቻለሁ እንዲሁም በተለያዩ የማናጀር ውድድሮችም አሸንፋለሁ እንዲሁም ቶኪዮ ኦሎምፒክ ተሳታፊ ነበርኩኝ። ያው ይከተላል እንግዲህ
ታላቅ ሩጫ በዲሲ ከስፖርታዊ አብይ ክንውኑ ጎን ለጎን የተለያዩ የበጎ አድራጎትና የማንቂያ ዝግጅቶች ተከናውነውበታል። በሀገር ቤት ከጀመሯቸው ህብረተሰብ አገዝ ስራዎች ጋር በተገናኘ መልእክታቸውን ካስተላለፉት መካከል አንዱ እውቁ ተዋናይና በጎ አድራጊ ሰለሞን ቦጋለ ነው።
መሬት አገኘን፣ ወደ 60 ሺህ ካሬ ወይ 6 ሄክታር መሬት አግኝተናል። እሱ ላይ ሆስፒታል ለመገንባት የመጀመሪያውን ሂደቶች አካሂደን ጨርሰናል። የካሳ ክፍያ ወደ 90 ሚሊዮን ብር ተከፍሏል። መሬት ምርመራ አድርገናል። አሁን ወደ ግንባታው ለመሄድ ወደ 14 ፕሮጀክቶች አሉ። እነዚህ 14 ፕሮጀክቶቻችንን የምንሸጥባቸው መድረኮች እንዲህ ያሉት መድረኮች ናቸው እና የሁላችንም ትብብር ያስፈልገናል። ሁላችሁም የፍቅር እጆቻችሁን እንድትዘረጉልን በእግዚአብሔር ስም በዛች በተቸገረች በደሃ አገር ስም እጠይቃችኋለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ታንክ ዩ።
በዚህ ዝግጅት ላይ ኢትዮጵያ ውስጥ እየተፈጸሙ ናቸው ለተባሉ ሰብአዊ ጥፋቶች ትኩረት እንዲሰጥ ድምጻቸውን ለማሰማት የመጡ ትውልድ ኢትዮጵያውያንም ነበሩ። በኢትዮጵያ መንግስት ባለስልጣናት ላይ ተቃውሟቸውን ለማሰማት በሚሞክሩ ጊዜ መጠነኛ ግርግር ተፈጥሯል። ከዋሽንግተን ዲሲ ከተማ፣ ከቨርጂኒያና ሜሪላንድ ግዛቶች የመጡ በርከት ያሉ ትውልድ ኢትዮጵያውያንና አሜሪካውያን የተሳተፉበት የዘንድሮው ታላቁ ሩጫ በዲሲ አዘጋጅ ኖቫ ኮኔክሽን የተባለው ተቋም ነው። የተቋሙ ኃላፊ ዶክተር ጋሻው አብዛ የዘንድሮ መርሃ ግብር በመልካም ስኬት የተቋጨ እንደሆነ ይናገራሉ።
የተሳካ ይመስላል በእኛ ግምት። ምናልባት ደግሞ ተሳታፊዎችን ዞር ዞር ብዬም ለማናገር እንደሞከርኩት ደስታቸውን እየገለጹ ነው ያሉት። በተለይ ለእኛ ስኬት የምንለው ከመጀመሪያው ዓመት እንዴት ሆኖ ነው ሶስተኛው ዓመት ሁለተኛው ቨርቹዋል ስለነበረ ሶስተኛው እንዴት ነው ከአራተኛው ብለን ነው የምንመዝ ነው። በዛ ምዘና ከሄድን የዘንድሮ እጅግ ያማረ ነው ብለን እናስባለን። ነገር ግን ደግሞ የሚጠበቅብን ደረጃ ላይ ደረስን ብለን አናስብም እና በተሻለ በአማረ በየዓመቱ እየተሻሻለ እንድሜ ነው የምንገምተው።
ዶክተር ጋሻው መሰል ዝግጅቶች እንዲጠናከሩ ከትውልደ ኢትዮጵያውያን ስለሚጠበቁ ጉዳዮችም ቀጣዩን ተናግረዋል።
ዛሬው እንደወጡት በርካታ ወገኖቻችን በቀጣይነት እንግዲህ ቀነኒሳ፣ ደራርቱ፣ የእረኛ ቤተሰቦች፣ ፋጡማ ሮባ፣ ቁጥሬ ዱለቻ፣ ሚሊዮን ወደ ተጉዞ የመጡት ወገኖቻችን ጋር ከሀገር ከኋላ ሄደን አብረናቸው እናሳልፍ ነው የሚሉት። አላማውም ደግሞ ሶስት ነው። የኛ ዝግጅት በተለያዩ መድረኮች ላይ ከአንተ ጋር እንደተነጋገር ነው ወገኖቻችንን ማሰባሰብ፣ ባህላችንን የበለጠ ማስተዋወቅ፣ በማህበረሰባችን ውስጥ ደግሞ አስተዋጽኦ ያደረጉትን ማወደስ ነው እና በዚህ ረገድ በሁለቱ በማሰባሰብና ባህላችንን በማወደስና የበለጠ በማስተዋወቅ ረገድ የበኩሉን አስተዋጽኦ አድርገናል ብለን እናስባለን። ያንን ደግሞ የሚያግዘን የእኛን ወገን ነው መጥተው በዚህ ውድድር ላይ ሲሳተፉ።
ኢትዮጵያን በተደጋጋሚ በክብር ያስጠራትን የአትሌቲክስ የስፖርት ዘርፍ በትውልደ ኢትዮጵያውያንና አፍሪካውያን መካከል ትስስር ለመፍጠሪያነት ለመዋል ያለመው ኖቫ ኮኔክሽን ያዘጋጀው ታላቅ ሩጫ በዲሲ ግራንድ አፍሪካን ረን ለአራተኛ ጊዜ የተከናወነ ነው። ይኸው ተቋም ያዘጋጀው በተለያዩ ዘርፎች ተጽዕኖ ፈጣሪ አፍሪካውያንን የሚሸልምበትና የሚያከብርበት አፍሪካን ኢምፓክት አዋርድ በቀጣዩ ቀን ተከናውኗል። እሱን የተመለከተውን ዘገባ ይዘን እንመለሳለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። ጋቢና ቪኦኤ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን መታየቱን ይቀጥላል። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። በመቀጠል ደግሞ የምናልፈው ከፊልምና የቲያትር ጥበብ ባለሙያ ኤልያስ ማዳ ጋር ወዳደረግነው ቆይታ ነው። ኤልያስ ማዳ በፊልም አዘጋጅነት፣ በጸሐፊነት አለፍ ብሎም ደግሞ በተዋናዊነት የሚሳተፍ ዘርፈ ብዙ ባለሙያ ወጣት ሲሆን በዋናነት ግን በቲያትር መምህርነት እና በፊልም መምህርነት ሙያው ይታወቃል። ኤልያስ በቅርብ ጊዜ ደግሞ በቴሌግራም እና ክለብ ሀውስ በተሰኙ ማህበራዊ ሚዲያዎች ላይ ሲኒማ ጋለሪ የተሰኘ ገጽ በመክፈት በሳምንት 3 ቀን የትምህርት የመወያያ እና የትስስር መድረክ አስጀምሯል። ከኤልያስ ጋር ቆይታ አድርጌ ነበረ። ቆይታችን ኤልያስ ራሱን ከሚያስተዋውቅበት ይጀምራል።
አመሰግናለሁ ድሉ ስለተሰጠኝ። ኤልያስ ማጃ እባላለሁ። ባክግራውንዴ በትምህርት ቲያትር ነው። በኮሌጅ ተምሬያለሁ። እንደገና አዲስ አበባ ዩኒቨርሲቲ ፊልምም እንደዛ። ፊልም ግን በግል ኮሌጅ። ከዛ ደግሞ የሚታወቀው ብዬ ማስበው በመምህርነቱ ነው። እንግዲህ ተማሪ በነበርኩበት ጊዜ እስከዚህ ነው መመረስኩን ኩበት ድረስ ባሉት ጊዜያቶች የተለያዩ ቴሌቪዥን ድራማ መጽሐፍ አልፎ አልፎ መተወን አይነት ተሳትፎች አሉ። በቴሌቪዥን ስክሪፕቶች አጫጭር መስኮት የሚባል በቴሌቪዥን ደግሞ ኢቲቪ ቱ የሚባል ቲቪ ቻናል ላይ አፍሪካና ዘውግ ረዥም ዓመት በኢትዮጵያ ቴሌቪዥን ድራማ ሲሰሩ የነበሩ ሙያተኞች አሉ። እነሱ ጋር አጫጭር ድርሰቶች መጽሐፍ፣ ከዛ ደግሞ ባላገሩ ቴሌቪዥን በተለይ ቅርብ ጊዜ ነው እዛ ላይም በረዥም ጊዜ ሲሄድ የነበረ 3-2-1 የሚባል ከመድረክ ቲያትር በካሜራ ዝግጅት ወይ ደግሞ በዳይሬክቲንግ ሰራ የነበረ ጎልቶ እንግዲህ የሚታወቀው ምናልባት በደንብ የሚታወቀው ብዬ ማስበው የነገና ልዱ የሚለው ፊልም ነው። እሱ ፊልም ላይ ዳታ አዘጋጅ ሆኜ ነው የሰራሁት። በጣም ጥሩም ልምድም የተገኘበት ስራም ነው። ዓለም አቀፍ መድረክ ላይም ሄዶ ሪኮግኒሽን እውቅና ያገኘ የትኛው ትጠራል ባል የሚመቸኝም መወደውም መምህርነት ባለው ሙያ ነው።
ንጋ አመሰግናለሁ ኤልያስ። ጥበብ ጠራችኝ ይላሉ ብዙዎች፣ ጥበብ ጠራችኝ ይባላል እና መቼ ነው አንተን እንግዲህ ወደዚህ ነገር የተሳብከው? ጥሪህን ያወቅከው መቼ ነው?
እሱ ንግግር እውነት ነው በሰማለውም ያው እውነታም አለው ሰው አውቆ ራሱ ሲገባ። እኔ ባጭሩ ለማስቀመጥ በሁለት መልኩ ባወራው ደስ ይለኛል። በጣም ሃይ ስኩል ወይ ኤሌመንተሪ ያለው ሚዲያ እንደዚህ ሳተፋለሁ ለእኔ ተሳትፏለሁ ምናምን መልሶ አይደለም። ልክ በቃ 12 ክፍል ጨርሼ ክረምት ላይ ሰፈራችን የሆነ ኮርስ ሲሰጥ ለሁለት ወር ምናምን ጓደኛዬ ቤት ሄድ ነው አይቼ ዋን ናቸው ምንድን ናቸው ስለ የሆነ ኮርስ ይሰጣሉ ንውሰድ እንዴ ተባብለን ገባን። ስነ ጽሑፍና ቲያትር የሚሰጥ አጭር ኮርስ ነው። ከዛ ተቀላቀል ወደድኩት። በቃ በዛው ነው የቀጠለው ወደ ኮሌጅ ትምህርት ምናምን እያለ አንደኛ ይህን ነው ማነሳልሽ። ግን በኋላ ምን ምራቂን ሲወጡ ስመጣ ሳብሰለት ስልክ የት መጣ ብዬ ሳስብ አባቴ ልጅ እያለም በጣም ለአርት ትኩረት እንድንሰጥ ያደረግ ነበር። በኋላ ነው ያወቅኩት ይችል ሰው ምንጩ እዛ ጋር ተጠረቃቅሞ የመጣ እንደሆነ አሁን ይሰማኛል። ልጅ ሆነን ለምሳሌ ዩኒቨርሲቲ እንኳን ያላገኘሁትን የጸጋዬ ገብረ መድን ሀሁ ወይም ፐፑ የሚለውን ተውኔት የመንግስቱ ለማ ስብስቦች እንዲህ አይነት የቲያትር ጽሁፎች ነበሩ ቤታችን እና እንድናነብ ያደርጋል። ኢቨን ቲቪ ላይ የሚታይ አንድ ሙዚቃ ካለ ውዝዋዜ ካለ በተለይ እኔም ጠርቶኝ ቲቪ ላይ ያየሁትን ነገር መልሼ ቤት ውስጥ ለነሱ ፐርፎርም እንዳደረግላቸው ያደረገኝ ነበረ። ልቦለዶች እንዳነብ ያደረግ ነበር። መጽሐፍ ቅዱስ እንዲሁም በቁጥራችን ልክ ሁሉ ገዝቶ ሰጥቶን እንድናነብ ያደረግ ነበር ሲላል ያ መጽሐፍ ቅዱስ። እና አሁን ሀሳቤ ከገባሽ በቃ ይሄ በኋላ ያወቅኳቸው እና ምናልባት የሱ ጥርቅም ሊሆን ነውን ብያምናለሁ። በቃ አብረን እስካሁን አለ።
እንግዲህ እንደ ወጣት በጥበብ ዘርፍ ውስጥ የራስን ስም መትከል ከባድ ነገር ነው። ራስን ሆኖ መውጣት መብቃትም ከባድ ነው። ምክንያቱም እንዴት ነበር ያንተ ጉዞ? ምን አይነት ተግዳሮቶች ከባድ ነገሮችን አስተናገድክ ባለፉት አመታት?
እርግጥ አሁንም መንገድ ላይ እንዳለ ሰው ነው ራሴን ማየው። ግን ጆርኒ ነው ጉዞ ነው ብዬ ስለማምን ሁልጊዜም እየተለወጡና ግን ከፍ እያሉ እያደጉ መጓዝ ነው ብዬ ስለማምን ሁሌ እንደዛ ነው ማስበው። ግን እውነት ለማውራት እንደ ብዙ ወዳጆቼ ወይ ደግሞ ኢትዮጵያውያን በዚህ ሙያ ውስጥ ስሰራ እንደ ችግር ምንድን ነው ብዬ ሳስብ አንደኛው ኢኮኖሚካል ችግር ያው አሁንም ድረስ ያለን የብዙዎች ደግሞ የታናናሾቼ ማየው ነው። እና ምሳሌ አንድ ሀሳብ ግን አንዱ የሚይዘው ማነቆ የሆነው ኢኮኖሚካል ፕሮብለም ነው። ሌላኛው ለምሳሌ በአካባቢሽ ያሉ ሰዎች የለም ወይ ከሙያ ውጭ ያሉ ሰዎች ይሆናል። ሰፋ አድርገን ስንመጣ በሀገርም ደረጃ ሊባል ይችላል ለጥበብ የተሰጠው ግምት ግንዛቤ የተሰጠው ትኩረት ብለን ስናስብ ማህበረሰቡም ለአርት ለአርቲስት እዚህ ሙያው ስላለ ሰው የሚሰጠው ግምት ልክ ሙያውን እንደ ትርፍ ሙያ ሁሌም ያንገበግበኝ ነው። በነገራችን ላይ ምክንያቱም የሆኑ ፕሮጀክቶች ይዘን ስንሄድ የሆኑ ሰዎች ጋር ባለሀብቶች ጋር ሲኬድ ለምሳሌ አንድ ስራ ለመስራት ፋይዳውን ራሱ ማያውቁታል። ለገንዘብ ጥቅም ብቻ አስበውት ምናልባት ምን ያመጣልኛል ሊሉ ይችላሉ። ግን ኪነጥበቡ ለሀገርም ያመጣው ለማህበረሰብ እሱ አንደርስታንድ የሚያረግም እሱ አታግኝም እና በግል ግን ሰው ያው ማንም እንደሚገኙ አፕስ ኤንድ ዳውን ይኖራል። ግን መማሪያ እያረግኳቸው ጊዜ ወደፊት ነው ጉዞ።
መልካም። እንግዲህ ገና በወጣትነትህ ማስተማር መርጠሃል፣ የምታየው ክፍተት ስላለ ይመስለኛል ወደዛ የገባኸውና እንዴት ነው ፊልምና ትወናን ወደ ማስተማር ፊትህን ያዞርከው?
መጀመሪያ እንዲሁ መምህር አከብራለሁ በፊት ካልሆንም በፊት እውነት ለማውራት አሁንም ክብሬ አለኝ። በየትኛውም ሌቭል አስተማሩኝ መምህራና እንደሚሰራ መስራት እንደሚፈልግ ሰው አንዱ ክፍተቱን ይሞላል ብዬ ማስበው ማስተማር እንደሆነ ይሰማኛል። እሱንም ስገባበት ደግሞ በአጭርም ኮርስ ሲሆን በጣም በቋሚነት በሚማሩበት ትምህርት ወይ ሌቭል ፎር ነው የምንለው እኛ ወይ ዲፕሎማ ይሆናል የሚማሩ ተማሪዎችን ሳገኝ በተቻለ መጠን ወደ ሙያው ተቀላቅለው በሆነ እውቀት በሆነ ክህሎት ከዛ ደግሞ ከፍ ባለ ደግሞ ጥሩ ስነ ምግባር የሚሰሩ የፊልም ሙያተኞች ሆነው ሁሌ የምንቀናበት ሌላ ሀገር ሌላ ዓለም የምናየው እንዲኖረን በጣም ትንሿ እንቅስቃሴ ይቺ ነች ብሎ በማሰብ ነው። እና ማቆሙም አይነት አይደለም በነገራችን ላይ የትኛውም ህልሞች ቢኖሩ በጣም መወደው ስለሆነ እሱንም ፋሽን የማስተምረው የሚቀጥለውም እንደሆነ ነው የሚሰማኝ።
ሲኒማ ጋለሪ የተሰኘ ነገር ጀምረሃል። በቴሌግራም በጣም ብዙዎችን አሰባስበህ ቪዲዮዎችን፣ የተለያዩ ጽሁፎችን፣ ፒዲኤፍ ጽሁፎችን እያጋራህ እየታደርጋለህ። እሱ እንዴት ነው የተጀመረው? ምን አይነት ነገሮችስ አፈራሁበት ትላለህ?
የተጀመረው ከማስተማር ፍላጎት የተወለደ ነው። የዛ አካል ነው። ክላሱ ተገናኝቶ መማማር አለ። ሌላው ደግሞ አንዱ ይዞልን የመጣው ቴክኖሎጂ እንደዚህ አይነት ማህበራዊ ሚዲያዎች ናቸው። እና የሲኒማ ጋለሪ ሀሳብ ማስተማር ብቻ እንዲይዝ አልፈለግኩም። እና አንዱን ቀን ሰኞ ሮባር በመያለን ይረዝምና በጣም ብዙ ጥሩ ስንወያይ እስከ ስድስት ሊሄድ ይችላል፣ ሶስት ሰዓት ሁሉ ሊቆይ ይችላል ማለት ነው። እና ሰኞ ሰኞን ውይይት መርሃ ግብር ነው ሀሳቡን ሪፍሌክት እንዲያደርግ። ቀደሜ ግን በሶሻል ሚዲያው ላይ እዛውም ላይ የሚሆን ፌስቡኬ ላይ የዛሬውን ርዕስ እያልኩ አስተዋውቃለሁ፣ ሰዎች ሬዲ እንዲሆኑ። ከዛ አንድ ርዕስ ላይ እንወያያለን ጠቃሚ ይሆን ሀሜት ወይ ደግሞ እንደው ዝም ብሎ እርባና የሌለው ግን ደስ የሚል ሲወራ እንዲህ አይነት ርዕሶች ሳይሆን ሁሌም ያስጨንቀን ለውይይትም የተነሳው ርዕስ አውርተንበት ተጨቃጭቀን ሪፍሌክሽን ሀሳቦቻችን አንጸባርቀን መጨረሻ አንዳችን የሚይዘው ቁም ነገር እንዲሆን ፈልጋለሁ። እና አንደኛው እሱ አይነት አኬር ነው። የሮብና አርቡ ግን ኦልሬዲ በኦንላይን የማስተማር ማለት ይቻላል። አጋጣሚ ሆኖም ደግሞ ባለፈው አርብ ነው የስክሪን ራይቲንግ ወይ ደግሞ የፊልም ድርሰት አጻጻፍ ኮርስን የጨረስኩት ማለት ነው። አሁን ከአንድ ሳምንት በኋላ የፊልም ዳይሬክቲንግ ወይ የፊልም ዝግጅት ኮርስ ይጀምራል። እና ከነዛ ሀሳብ የተወለደበት በጣም በጣም የደነቀኝና ያልጠበቅኩት እየሆነ ያለውም ብዙ አዳዲስ ሰዎችም ከዛ ደግሞ ፊልሙ ላይ ያሉ ሙያው ላይ ያሉ አንጋፋ የምንላቸው በግሌ እንኳን ማደንቃቸው ቀርቀረ ቤት አርግት ቢኖረንም እንደ ደግሞ እንደ ሙያተኛ ማከብራቸው ሰዎች ይሳተፉበት ነው። ኦንላይን ይሳተፋሉ፣ ሀሳባቸውን ያወራሉ። ግን እንግዳም አረጋቸዋለሁ እኔ ሰኞ ሰኞ ባልኩሽ ሴሽን እና ምን ፈጠረ የሆነ እውቀት ከመወራወር ባለፈ ልምዶች ሼር ማድረግ ኔትወርክ ደግሞ እንዲፈጠር እንዲ የእርስ በርስ ግንኙነትም ትውውቅም እንዲፈጠር ያደርጋል እና መልክ ይዞ እየሄደ ነው እንግዲህ ግሩፕ።
እሺ፣ በጣም አመሰግናለሁ ኤልያስ ስለነበረን ቆይታ።
ስትልኝ አመሰግናለሁ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ መሰናዶው ነው። መሰናዶዎቻችንን በኢትዮ ሳት ላይ ሳተላይት ላይ መከታተል ትችላላችሁ። እንዲሁም ደግሞ በቪኦኤ አምሃሪክ ፌስቡክ ገጽ ላይ ታገኙታላችሁ። አምሃሪክ ዶት ቬኑስ ዶት ኮም ድረ ገጽም ላይ ይገኛሉ። ጋቢና ቬ ብላችሁ እዛ ውስጥ በመግባት ያመለጧችሁን የሰነበቱትንም መሰናዶች መከታተል ትችላላችሁ። ጋቢና ቬ በየቀኑ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ባለው ጊዜ ውስጥ የ30 ደቂቃ የወጣቶች ፕሮግራም ነው። የእናንተን ተሳትፎ እንሻለን። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን ቪያ ማሃሪክ ላይ ለጋቢና ቪ እያላችሁ እንድታደርሱ ነው የምንጋብዘው። እንዲሁም ደግሞ ማክሰኞና ሐሙስ የቀጥታ የስልክ ውይይቶች አሉን፣ እዛም ላይ እንድትሳተፉ እንጋብዛለን። እነዚህን የውይይት ርዕሶችን ደግሞ በዋዜማው በሰኞ እንዲሁም ደግሞ በሐሙስ በፌስቡክ ገጻችን ላይ እናስተዋውቃለን። እዛ ላይ እየተከታተላችሁ ትሳተፉ ዘንድ እጋብዛለሁ። ቀጣዩ ዘገባችን ስፖርት ነው። በአምስተርዳም ማራቶን ኢትዮጵያውያን አትሌቶች በሁለቱም ጾታ አሸንፈዋል። በኢትዮጵያ የተካሄደው ከ17 ዓመት በታች የሴካፋ ውድድር በሶማሊያ አሸናፊነት ተጠናቋል። የዓለም አትሌቲክስ የ2022 ምርጥ የወንድና ሴት አትሌት እጩዎችን ይፋ አድርጓል። ሳውዲ አረቢያ በታሪኳ ለመጀመሪያ ጊዜ የሴቶች ፕሪሚየር ሊግን አስጀምራለች። ይለናል ኬኔዲ አባተ፣ ይቀጥላል።
ትናንት በአምስተርዳም በተካሄደ የማራቶን ውድድር በሁለቱም ጾታ ኢትዮጵያውያን አትሌቶች አንጸባራቂ ድል አስመዝግበዋል። ኢትዮጵያውያን ከአንድ እስከ ሶስት ያለውን ደረጃ በያዙበት በሴቶች ምድብ አትሌት አልማዝ አያና ርቀቱን 2:17:20 በማጠናቀቅ የመጀመሪያ የማራቶን ውድድሯን የስፍራውን ክብረ ወሰን በማሻሻል ጭምር አሸንፋለች። የሪዮ ኦሎምፒክ የወርቅና የነሐስ ባለቤቷ አልማዝ አያና ትናንት በማራቶን ያስመዘገበችው ሰዓት በመጀመሪያ የማራቶን ውድድር የተመዘገበ የዓለም ፈጣኑ ሰዓት ሲሆን በአጠቃላይ ደግሞ 7ኛው ፈጣን ሰዓት መሆኑን የዓለም አትሌቲክስ መረጃ ያመለክታል። ከዚህ ቀደም በዋናነት በመካከለኛ ርቀት የምትታወቀው አትሌት ገንዘቤ ዲባባ ደግሞ ውድድሩን በሁለተኝነት ስታጠናቀቅ፣ ሌላኛዋ ኢትዮጵያዊት አትሌት ፀሐይ ገመቹ ሶስተኛ ወጥታለች። አትሌት ገንዘቤና ፀሐይም ልክ እንደ አልማዝ ሁሉ ትናንት በአምስተርዳም ባደረጉት የመጀመሪያ የማራቶን ውድድራቸው ነው የሜዳሊያ ባለቤት የሆኑት። በወንዶች ምድብ በተካሄደው ውድድር ደግሞ አትሌት ጸጋዬ ጌታቸው ርቀቱን 2:04:49 በማጠናቀቅ አሸንፏል። ሌላኛው ኢትዮጵያዊ አትሌት ባዘዘው አስማረ በ2:04:57 የሶስተኝነት ደረጃን ይዞ ሲያጠናቀቅ፣ ባዘዘውን በሶስት ሰከንድ ቀድሞ በመግባት ሁለተኛ የወጣው ኬንያዊው ቲቱስ ኪፕሩቶ ነው። ከ17 ዓመት በታች የሴካፋ ውድድር በሶማሊያ አሸናፊነት ተጠናቋል። በኢትዮጵያ አስተናጋጅነት ከመስከረም 23/2015 ጀምሮ በአበበ ቢቂላ ስታዲየም ሲከናወን የቆየው የምስራቅና መካከለኛ አፍሪካ እግር ኳስ ማህበር ሴካፋ ውድድር ቅዳሜ ዕለት ፍጻሜውን ሲያገኝ ሶማሊያ የወርቅ ሜዳሊያ ባለቤት ሆናለች። ከደቡብ ሱዳን ጋር ለፍጻሜ የደረሰው የሶማሊያ ከ17 ዓመት በታች ብሔራዊ ቡድን ቅዳሜ ዕለት የተካሄደውን የፍጻሜ ጨዋታ 3-1 በሆነ ውጤት አሸንፏል። በዚህም ሶማሊያ የውድድሩ ሻምፒዮን በመሆን ዋንጫውን ስታነሳ፣ ደቡብ ሱዳን በሁለተኝነት በማጠናቀቅ የብር ሜዳሊያ ተሸላሚ ሆናለች። በኡጋንዳና ታንዛኒያ መካከል ለደረጃ የተደረገው ጨዋታ 1-1 በሆነ አቻ ውጤት መጠናቀቁን ተከትሎ በተሰጠ የመለያ ፍጹም ቅጣት ምት ታንዛኒያ 4-1 አሸንፋ ሶስተኛ ደረጃን በመያዝ ውድድሯን አጠናቃለች። ኢትዮጵያ የምድብ ሁለት ጨዋታዎችን ተሸንፋ ከውድድሩ በጊዜ መሰናበቷ ይታወሳል። በሌላ የእግር ኳስ ዜና በካፍ ኮንፌዴሬሽን ዋንጫ ወደ ሁለተኛ ዙር ማጣሪያ ያለፈው ፋሲል ከነማ ሩጫውን በዚህ ዙር ለማብቃት ተገዷል። ፋሲል በሜዳው ባደረገው የመጀመሪያ ጨዋታ የቱኒዚያውን ሴፋክሲያንን አስተናግዶ 0-0 ቢለያይም ቅዳሜ ዕለት በቱኒዚያ ባደረገው የመልስ ጨዋታ 1-0 ተሸንፏል። በዚህም በድምር ውጤት 1-0 ተሸንፎ ከዘንድሮው የአህጉራዊ ውድድር ተሳትፎ ተሰናብቷል። የዓለም አትሌቲክስ የ2022 ምርጥ የወንድና ሴት አትሌት እጩዎችን ይፋ አድርጓል። በሁለቱም ጾታዎች 10 አትሌቶች በእጩነት ተመርጠዋል። በተለያዩ የአትሌቲክስ ዘርፎች ዓመቱን ሙሉ ባስመዘገቡት ውጤት መሰረት ለእጩነት ከቀረቡት ከነዚህ አትሌቶች መካከል ኬንያውያን አትሌቶች ሲካተቱ፣ ከኢትዮጵያ በእጩነት የቀረበ አትሌት የለም። ከኬንያ በወንዶች ለዓመቱ ምርጥ አትሌትነት የታጨው ከሶስት ሳምንታት በፊት በራሱ የተያዘውን የማራቶን የዓለም ክብረ ወሰን ያሻሻለው ኤልዩድ ኪፕ ቾጌ ሲሆን፣ በሴቶች ደግሞ በ1500 ሜትር የዓለምና የዳያመንድ ሊግ ሻምፒዮን የሆነችው ፌዝ ኪፕዮጎን ታጭታለች። በ3000 ሜትር መሰናክል የዓለምና የዳያመንድ ሊግ ሻምፒዮን የሆነው ሞሮካዊው ሶፊያን ኤልባካሊ በወንዶች ምድብ በእጩነት የተመረጠ ሌላ አፍሪካዊ አትሌት ነው። በሴቶች ደግሞ ናይጄሪያዊቷ የ100 ሜትር ኮከብ ቶቢ አሙሳን በዓመቱ ባሳየችው ድንቅ ብቃት ለምርጥ አትሌትነት የታጨች ሁለተኛዋ አፍሪካዊት ሴት ናት። ለዘንድሮው የዓለም ምርጥ አትሌትነት በሁለቱም ጾታ 2-2 አትሌቶችን በማሳጨት ዩናይትድ ስቴትስ ቀዳሚው አገር ናት። ሳውዲ አረቢያ በታሪኳ ለመጀመሪያ ጊዜ የሴቶች ፕሪሚየር ሊግ ውድድር ጀምራለች። አዲሱ የሳውዲ አረቢያ የሴቶች ፕሪሚየር ሊግ ሐሙስ ምሽት በሪያድ ተጀምሯል። በሊጉ 8 ቡድኖች የሚሳተፉ ሲሆን ቡድኖቹን ያቋቋሙት የወንዶች ክለቦች ናቸው። በሚቀጥለው ወር ደግሞ ሳውዲዎች 17 ክለቦች የሚሳተፉበት አንደኛ ዲቪዚዮን ሊግ ለማስጀመር አቅደዋል። ይህም በሁለቱም ውድድሮች የሚሳተፉ ክለቦችን ቁጥር 25 ያደርሰዋል። ሳውዲ ያስጀመረችው አዲሱ የሴቶች ሊግ በቀጠናው ብቸኛው ፕሮፌሽናል የሴቶች ሊግ ሲሆን የባህር ማዶ ተጫዋቾችንም ቀልብ በመሳብ ላይ እንደሚገኝ የተለያዩ መገናኛ ብዙሃን ዘግበዋል። በሁለት ምድቦች ተከፍሎ በመካሄድ ላይ የሚገኘው የሴቶች ፕሪሚየር ሊግ ውድድሩ ለ14 ሳምንታት እንደሚቆይ ተገልጿል። የሊጉ ተሳታፊዎች የ380,500 ዶላር ሽልማት እንደተዘጋጀላቸውም የሳውዲ እግር ኳስ ፌዴሬሽን አስታውቋል። በሳውዲ የሴቶች እግር ኳስ ከስር ጀምሮ የሴት አሰልጣኞችና ዳኞችን እስከ ማፍራት ድረስ በፍጥነት እያደገ እንደሆነ ይነገርለታል። ባለፈው ወር የሀገሪቱ ሴቶች ብሔራዊ ቡድን ለመጀመሪያ ጊዜ በሜዳው ከቡታን አቻው ጋር ተጫውቶ 3-0 በሆነ ውጤት መለያየቱ ይታወቃል። በመጨረሻም ፊፋ በኳታር ላሉ የስደተኛ ሰራተኞች ሊደረግ የታሰበው የካሳ ክፍያ በተሻለ ሂደት ላይ ስለመሆኑ ፍንጭ ሰጠ። ፊፋ በኳታር የሚገኙ ሰራተኞች የዓለም ዋንጫ ፕሮጀክቶችን ሲገነቡ ለደረሰባቸው ጉዳት ካሳ እንዲያገኙ መርዳት ይፈልጋል ሲሉ አንድ የፊፋ ባለስልጣን ሐሙስ ዕለት ለአውሮፓ ሕግ አውጪዎች ተናግረዋል። አምነስቲ ኢንተርናሽናል ለተጎጂዎች ካሳ ክፍያ ፊፋ 440 ሚሊዮን ዶላር ማዋጣት አለበት ማለቱን ተከትሎ በአውሮፓ የሚገኙ የእግር ኳስ ፌዴሬሽኖች የአምነስቲን ጥሪ ደግፈዋል። ይህ የገንዘብ መጠን ፊፋ በኳታር 2022 የዓለም ዋንጫ ለሚሳተፉ 32 ሀገራት ከሚከፍለው ገንዘብ ጋር የሚስተካከል ነው። ኳታር ከ12 ዓመታት በፊት የዓለም ዋንጫን የማስተናገድ ዕድል ካገኘች በኋላ ለዝግጅቱ ስታደርግ በነበረው የስታዲየሞችና ሌሎች ፕሮጀክቶች ስራ በርካታ ስደተኛ ሰራተኞች ለሞትና ለአካል ጉዳት መዳረጋቸውን ተከትሎ የተለያዩ ጫናዎች ደርሰውባታል። ታቸውን ላጡ የስደተኛ ሰራተኞች ቤተሰቦችና ለተጎጂዎች ካሳ መክፈል እንደሚያስፈልግ ፊፋ እንደሚያምን የገለጹት የተቋሙ ምክትል ዋና ጸሐፊ አላሳይደር ቤል በእርግጠኝነት ሂደቱን የማስቀጠል ፍላጎት አለን ሲሉ በኳታር የሰራተኞች መብት ጉዳይ ላይ የአውሮፓ ምክር ቤት በፈረንሳይ ባደረገው ውይይት ላይ ተናግረዋል። ዘገባው የአሶሺየትድ ፕሬስ ነው። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ለምሽቱ ያዝንላችሁ ዘገባዎች ተጠናቀቁ። ሰዓታችን ግን አልተጠናቀቀም። ሙዚቃ እንጋብዛችሁ። ቻችን ቆይታችንን እዚህ ላይ ፈጸምን። የደንገረመው መሰናዶውን በመምራት ኤልያስ አስማረ በቅንብሩ ከመላው የአሜሪካ ድምጽ አስተናጋጆች እንዲሁም ደግሞ የስቱዲዮ ባለሙያዎችና ዘጋቢዎች ጋር እዚህ ላይ እንሰናበታለን። ጤና ይስጥልኝ።